ይህ በእስራኤል ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወር ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። እንደምናመሻችሁ በጌታ የተወደዳችሁ አድማጮቻችን፣ እግዚአብሔር ይክበር ይመስገን። እግዚአብሔር ባላችሁበት ስፍራ ሁሉ እናንተን ጠብቆ እኛንም በዚህ ጠብቆ እንደገና ደግሞ ወደዚህ ወደ ተወደደው የራሱ ማዕድ አቅርቦናል። በዛሬው ምሽት ክፍለ ጊዜያችን እንግዲህ አድማጮች የምንመለከተው የገላትያን መልእክት ምዕራፍ 6 የመጨረሻውን ይሆናል ማለት ነው። በዚህ ሁሉ ውስጥ እስከዚህ ሰዓት ድረስ የመራነንና የተሸከመንን ጌታችንን እንዲህ ያለን ከሸዋዬ ዳምጤ ጋራ ብናሞጋግሰውስ
ባለምድር በዳ ስንከራ ተሳለፍ ያለረኛ ተስፋ ቢዜ ነበርኩ መተገሪ ለኪያን ብቻኛ አንተ ያዘንከለኝ ሩሩ መድን ጌታ ኢየሱስ ዛሬም ለዘላለም
ወዳጆቼ፣ ስትበድሉ ስታጠፉ ስትሰናከሉ ኢየሱስ ክርስቶስ አልሸከማችሁም ብሎ አንዳንዴ ከፍቅራን ቀልባው ላይ ያወረዳችሁበት ጊዜ አለን? የለም። ኢየሱስ ክርስቶስ ስንደክም ስናሳዝነውም ሁሉ በፍቅራን ቀልባው ውስጥ ተሸክሞ ይንከባከበናል። አለበለዚያማ ይሄኔ ወዲያውኑ በጠፋን ነበር። እንደ ሰው ፊቱ አይቀያየርም፣ እንደ ሰው አመሉ አይቀያየርም። ኢየሱስ ክርስቶስ የዘላለም አምላክ ነው፣ አባታችን ነው የምንለውም ለዚህ ነው። እግዚአብሔር ይክበር ይመስገን። የተወደዳችሁ አድማጮች፣ ዛሬ ደግሞ በዚህ በስቱዲዮ ውስጥ የሚገኝ ወንድሜ ዮሴፍ ኃይለ ጊዮርጊስ ይባላል። ዮሴፍ በዚህ ባገልግሎት ውስጥ ከኔ ጋር የሚሳተፍ ታናሽ ልጄ ነው። የናንተን ጥያቄና መልስ ደብዳቤዎችንም ያስተናገደ ከኔ ጋር ደፋ ቀና የሚል ወንድም ነው። እግዚአብሔር ይባርከው እንደምትሉት አምናለሁ። ዛሬ በጸሎት ያገለግለናል ማለት ነው። ዮሴፍ
የዘላለም አምላክ የሰራዊት ጌታ ቅዱስ እግዚአብሔር አባታችን ሆይ በጌታ በኢየሱስ ክርስቶስ ስም ስለዚህ ጊዜ ደግሞ እናመሰግናለን። ጌታ ሆይ ሁላችንን ደግሞ ጌታ የዘላለም አምላክ ሆይ በምህረትና በቸርነት እየጠበቅከን እግዚአብሔር የዘላለም አምላክ ሆይ እንደኛ ሥራ ሳይሆን እንዳንተ መልካምነት እንዳንተ ጽድቅ ጌታ እግዚአብሔር አምላክ ሆይ እያመላለስከን ጌታ እግዚአብሔር አምላክ ሆይ በጥፋታችን ሳታጠፋን ጌታ እግዚአብሔር እየገሰጽከን እየመከርከን እዚያ ድርሰናል። እናመሰግናለን። ልትመክረን ልትገስጸን ያንተን መንገድ ልታሳየን የተጠቀምክበት ይህ ያው ቃልህ ጌታ እግዚአብሔር የዘላለም አምላክ ሆይ ለእያንዳንዳችን ደግሞ ጌታ እግዚአብሔር ሆይ እየደረሰን በቃልህ በኩል ጌታ እግዚአብሔር አምላክ ሆይ ስለምትባርከን ስለምታጽናናን ስለምትመክረን ስለምትፈውሰን እግዚአብሔር ሆይ እናመሰግናለን። ቃልህ ፈዋሽ ነው። ቃልህ ፈቺ ነው። ቃልህ አጽናኝ ነው። ቃልህ አናጭ ነው። ስለዚህም እግዚአብሔር የዘላለም አምላክ በየጊዜው ጌታ እግዚአብሔር ሆይ በሕይወታችን በሚፈጠርብን በማንኛውም ችግር ውስጥ ቃልህ እየገባ ጌታ እግዚአብሔር ሆይ ካለንበት ችግር ነጻ እያወጣን ወደ አንተ ስለሚያቀርበን እናመሰግናለን። ይህ ቃልህ ሕያው ነው እግዚአብሔር ሆይ ሕያውነቱም ደግሞ ጌታ እግዚአብሔር ሆይ በእኛ ሕይወት ውስጥ ደግሞ እየሰራ ስላለ እግዚአብሔር የዘላለም አምላክ በዚህ ቃል ምክንያት ብዙዎች ስለተፈወሱ እየተፈወሱም ስላሉ በዚህ ቃል ምክንያት ያዘኑ ስለተጽናኑ ብዙዎችም እየተጽናኑ ስላሉ እግዚአብሔር የዘላለም አምላክ ሆይ ሰው ሊደርስበት በማይችልበት እናት አባት ወዳጅ ወንድም እህት ሊደርሱበት በማይችሉበት ስፍራ ይህ ቃል እየደረሰ እግዚአብሔር የዘላለም አምላክ ሆይ ከሸለቆ ሕይወት እያወጣን ወደ አንተ በረከት ሙላት ስለሚያደርሰን በጌታ በኢየሱስ ክርስቶስ ስም እናመሰግናለን። እግዚአብሔር የዘላለም አምላክ ሆይ ይህ ቃል ሳይከለከል እግዚአብሔር ሆይ ሳይገደብ ክልክሉን ሁሉ እየጣሰ ሰው ሊገባበት የማይችለውን ቦታ እየገባ እግዚአብሔር የዘላለም አምላክ ሆይ ስለሚደርስና ስለሚያድሰን በጌታ በኢየሱስ ክርስቶስም እናመሰግናለን። በዚህ ሰዓት በጦር ሜዳ ጌታ እግዚአብሔር ሆይ ላሉ ይሄ ቃል ስለሚሰማ ወደ እነርሱ ስለደረሰ እግዚአብሔር ሆይ በስር ቤት ስላሉት ጌታ እግዚአብሔር አምላክ ሆይ ስለደረሰ እግዚአብሔር የዘላለም አምላክ ሆይ በሆስፒታል በበሽታ እግዚአብሔር አምላክ ሆይ በቤታቸው በሚማቅቁት ጌታ እግዚአብሔር ሆይ ሰዎች ዘንድ እየደረሰ ጌታ የዘላለም አምላክ ሆይ ኃይልን እያደረገ ስለሚፈውስ ስለሚያጽናናና ስለሚያድስ እግዚአብሔር ሆይ እናመሰግናለን። እኛም ደግሞ እግዚአብሔር የዘላለም አምላክ ይህ ቃል የደረሰን ለዚህ ቃል ጌታ ሆይ አውንታዊ ምላሽ የምንሰጥ ታማኝ ባሪያዎች እንድታደርገን እንደ ቃልህ እንዳስተማርከን የምንመላለስ እንድታደርገን በጌታ በኢየሱስ ክርስቶስም እንለምናለን። የሰሙት ቃል ከስሜዎች ጋራ በእምነት ስላልተዋሃደ አልጠቀማቸውም ተብሎ እንደተነገረላቸው ምሳሌ ሆነን እንዳንገኝ ይልቁንም ግን ሰምተን እግዚአብሔር የዘላለም አምላክ ሆይ ላንተ የምንታዘዝ እንድንሆን በጌታ በኢየሱስ ክርስቶስም እንድትረዳን እንለምናለን። ይህንን ቃልህን ደግሞ ጌታ ሆይ የምንሰማበትን እድል ስለሰጠህን ጌታ ሆይ ስም ይባረክ። ይህ ሬዲዮ እግዚአብሔር የዘላለም አምላክ ሆይ ለብዙዎች ቤተ ክርስቲያን ስለሆነ ቤተ ክርስቲያን በሌለበት ቦታ ደግሞ አንተ የምትመለክበት ስለሆነ በኢየሱስ ክርስቶስም ስምን እንባርካለን። እግዚአብሔር የዘላለም አምላክ ሆይ ይህንን ደግሞ ጌታ ያንተን ቃል ጉልበት ጌታ ሆይ ርቀት ጌታ ሆይ ስለማይወስነው የዘላለም አምላክ ሆይ እናከብርሃለን። ለገጠሩም ለከተሜውም እግዚአብሔር የዘላለም አምላክ ሆይ ቃል ሳይከለከል ያለ አድሎ እግዚአብሔር አምላክ ሆይ ለእያንዳንዱ ሰው ስለሚደርሰው እናከብርሃለን። ስለሰጠህን እድል ሁሉ ስም ይባረክ። አሁንም ይህ እድል ጌታ ሆይ ይቀጥል አይቁም። እግዚአብሔር የዘላለም አምላክ የቃል እውነት ይገስግስ። እግዚአብሔር ሆይ ያልሰሙ ይስሙ። ጌታ የዘላለም አምላክ ላለመስማትም ልባቸውን የዘጉ ቢኖሩ በኢየሱስ ክርስቶስም የቃል ጉልበት ሰብሮ እንዲገባ ላንተም እግዚአብሔር ሆይ ህዝብን ሁሉ ምርኮ አድርጎ ጌታ ሆይ ወደ መንግስት እንዲያመጣ በኢየሱስ ክርስቶስም እንጸልያለን። ይህንን ስለምታደርግልን እናከብርሃለን። ክብር ሁሉ በሰማይና በምድር ለአንተ ለጌታችንና ለአምላካችን ለአባታችን በጌታ በኢየሱስ ክርስቶስ ስም ይሁን አሜን።
አድማጮች በዚህ ምሽት ወንድማችን ዮሴፍ ኃይለ ጊዮርጊስ ስለጸለየና በጸሎትም ደግሞ ስለአገለገለን እግዚአብሔር በቀረው ዘመኑ በኑሮውና በአገልግሎቱ አብዝቶ ይባርከው ይያልን ወደ ዛሬው ትምህርታችን እናልፋለን። እንግዲህ ዮሴፍ ኃይለ ጊዮርጊስ የመንፈስ ልጄ በዚህ በመጽሐፍ ቅዱስ ትምህርት ክፍለ ጊዜ ደግሞ የናንተን ደብዳቤ በማስተናገድ የሚያገለግላችሁ ነው። እግዚአብሔር ይባርከው እንደምትሉት አምናለሁ። አዎ እኔም አባቱ ደግሞ እግዚአብሔር ይባርክህ ሳልለው አላልፍም። እስቲ ወደ ዛሬው ትምህርታችን እንለፍ። አድማጮች በትላንትናው ምሽት ክፍለ ጊዜ ጥናታችን ሐዋርያው ጳውሎስ አትሳቱ እግዚአብሔር አይዘበትበትም ሰው የሚዘራውን ሁሉ ያንኑ ደግሞ ያጭዳል የሚለውን መልእክቱን ተንተርሰን በመጽሐፍ ቅዱስ ውስጥ የተለያየው ገጽ ባሪያትን መመልከታችን ይታወሳል። ለዚህም ደግሞ እንደምሳሌ የወሰድነው ያዕቆብን ነበር። ያዕቆብ ባንድ ወቅት ኤሳው ነኝ በማለት አባቱ ይስሐቅን አታለው እንደነበር ያዕቆብ አባቱን በማታለሉ ያሰበው የተሳካና ፍላጎቱም እንደተሳካለት እንደገመተ ይህም ከሆነ ብዙ ጊዜ በኋላ ያዕቆብ ካጎቱ ከላባ ጋር ለመኖር ሄዶ በዚያም ደግሞ የላባን ታናሽ ልጅ ራሔልን ስለመወደደ እርሷን እንዲሰጠው በማለትም 7 ዓመት ሙሉ ላባን አገልግሎን ሆኖም ከሰባት ዓመት በኋላ ላባ ለያዕቆብ የሰጠው ራሔልን ሳይሆን ሊያን ስለመሆኑ ተመልክተናል። ያዕቆብ ታዲያ አባቱን እንዳታለለ ሁሉ አሁን ደግሞ አጎቱ ላባ እንዴት እንዳታለለው በጥቂቱም ቢሆን መመልከታችን የሚታወስ ነው። በሁለተኛ ደረጃ ደግሞ እንደ ምሳሌ አድርገን የወሰነው አካብና ኤልዛቤል የናቡቴን ወይን እርሻ ለመውሰድ ሲዶልቱ የነበረውን ተመልክተናል። በመጨረሻ ላይ ራሱ ሐዋርያው ያዕቆብ ደግሞ የዘራውን መዝራቱን ተመልክተናል። እንዴት ትሉ ይሆናል በትላንትናው ምሽት ክፍለ ጊዜ ያልነበራችሁ? አዎ ሐዋርያው ጳውሎስ ወገኖቼ በአንድ ወቅት የዘራውን ነገር አጨደ። እስጢፋኖስን በድንጋይ የደበደቡት ሰዎች መሪ እርሱ ነበር። ይህም ማለት እስጢፋኖስ በድንጋይ እንዲደበደብ ያስደረገው እርሱ ነበር ማለት ነው። ክርስቲያን ከሆነ በኋላና ጌታ ኢየሱስ ክርስቶስን እንደ ግል አዳኙ ከተቀበለ በኋላ ደግሞ እርሱ ራሱ ሐዋርያው ጳውሎስ ራሱ ማለቴ ነው በድንጋይ ስለመደብደቡ ተመልክተናል። ስለዚህ ምን አለ? እግዚአብሔር አይዘበትበትም ሰው የሚዘራውን ሁሉ ያንኑ ደግሞ ያጭዳል ይላል የጌታ ቃል። አዎ ወዳጆቼ ዛሬ እንግዲህ እንደተለመደው የዚያኑ ቀጣይ ክፍል ይዘንላችሁ ቀርበናልና መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ ገላትያ ምዕራፍ 6 ቁጥር 9 ናውጡ። ባንዝልም በጊዜውና አጭዳለንና መልካምን ስራን ለመስራት አንታ አክቲላን። በልጆቻችን ህይወት ምን እየዘራን ነው? አድማጮቼ አንድ ቀን ከልጆቻችን ህይወት የዘራነውን እናጭዳለን። ትዕግስተኛ ብንሆን የትዕግስትን ፍሬ እናጭዳለን። አንዳንድ ችግሮች ገጥመውን ይሆናል። ይሁን እንጂ ዘወትር የእግዚአብሔርን ቃል እንዝራ። እግዚአብሔር ራሱ ዝናብና በረዶ ከሰማይ እንደሚወርድ ምድርን እንደሚያረካት ታበቅልና ታፈራም ዘንድ እንደሚያደርጋት ዘርንም ለሚዘራ እንጀራንም ለሚበላ እንደሚሰጥ እንጂ ወደ ሰማይ እንደማይመለስ ካፌ የሚወጣ ቃሌ እንዲሁ ይሆናል። የምሻውን ያደርጋል የላኩትንም ይፈጽማል እንጂ ወደ እኔ በከንቱ አይመለስም ብሏል። ኢሳይያስ ምዕራፍ 55 ቁጥር 10 እና 11ን ተመልከቱ። አዎ እግዚአብሔር አምላካችን በኢሳይያስ ምዕራፍ 55 በቁጥር 10 እስከ 11 እንዲህ ያለ ተስፋን ሰጥቶናል። አብርሃም በእግዚአብሔር እንዳመነ በከነዓን ምድርም በፊቱ እንደተመላለሰ አስታውሱ። በዚያ ዘመን አመጸኞቹና ጣዖት አምላኪዎቹ ከናናውያን በዚያ ምድር ነበሩ። በዚህ መካከለ ይስሐቅ የሚባል ልጅ ለአብርሃም ተወለደለት። በእግዚአብሔር ትእዛዝ መሰረት አብርሃም ልጁ ይስሐቅን ለመሰዋት ወደ ተራራ ይዞት ወጣ። እግዚአብሔር ግን ልጁን እንዳይሰዋ ከለከለው። አብርሃም በመንፈስ ዘራ፣ የዘላለምን ሕይወትን ማጨደ። የሙሴ እናት ሙሴን የወለደችበት ጊዜ በጣም አስቸጋሪ ነበር። ልጇ እንዳይገደልባት ባዘጋጀችው ዘዴ መሰረት የፈርዖን ሴት ልጅ ሙሴን አግኝታ ወሰደችው። እግዚአብሔር ሁኔታዎቹን በመቆጣጠሩም የገዛ እናቱ ሙሴን ማሳደግ የምትችልበት ሁኔታ ተፈጠረ። ምናልባትም ወገኖቼ በዚህ ጊዜ ስለ እግዚአብሔርና ለእስራኤል ሕዝብ ስላለው ዓላማ ልጇ ሙሴን ሳታስተምሮ አልቀረችም። ሙሴ ያደገ ሄደ። ደስ ብሎትና ተመችቶት በቤተ መንግሥት ቢኖርም እርሱ ግን ከእግዚአብሔር ሕዝብ ጋር መከራ መቀበልን መረጠ። የሙሴ እናት የዘራችውን አጨደች። አስተውሉ ወዳጆቼ፣ ዘርቶ የማጨድን ሕግ ከዳዊት ሕይወት መመልከት ይቻላል። አዎ አስተዋላችሁ? ዘርቶ የማጨድን ሕግ ከዳዊት ሕይወት መመልከት ይቻላል። ኃጢአቱ ይፋ ስለወጣበት አንዳንድ ሰዎች እንደ ጨካኝና ከሁሉም የባሰ ኃጢአተኛ እንደሆነ ያስባሉ። ይሁን እንጂ ኃጢአት የዳዊትን ሕይወት ለዘለቄታ ሲገዛው አንመለከትም። ነጭ ልብስ ላይ የፈሰሰ ጥቂት የቀለም ጠብታ ከሩቁ ቦግ ብሎ ይታያል። ጥቁር ልብስ ላይ የፈሰሰን የቀለም ጠብታ ግን ማንም አያስተውለውም። አይደለም እንዴ ወዳጆቼ? የዳዊትም ሕይወት እንደዚሁ ነው። ልድገምላችሁ። ምናልባት የአገር ባህል ልብስ ብዙውን ጊዜ ነጭ ስለሆነ ነጭ ልብስ ላይ ጥቂት ወጥ ወይንም ደግሞ የወጥ ጠብታ ማለቴ ነው እንጀራ እየበላችሁ ሳለ በላዩ ላይ ቢፈስ ከሩቁ ቦግ ብሎ ይታያል። ያ ወጥ ማለቴ ነው። ጥቁር ልብስ ለብሳችሁ ከሆነ ደግሞ ወጡ ወይም ደግሞ የወጡ ጠብታ በላዩ ላይ ቢወድቅ እስከዚህ ማንም አያስተውለውም። የዳዊትም ሕይወት ወዳጆቼ ይህንን ይመስላል። በዚያ ዘመን ብዙ አመጸኛና ወንጀለኛ ነገሥታት ነበሩ። ዳዊት ላይ የጎላው ኃጢአት እነርሱ ላይ ግን ጨርሶ ላይታወቅ ይችላል። አስገርማችሁ ምን? በዚያን ዘመን ዳዊት በኖረበት ዘመን ማለቴ ነው፣ አመጸኛና ወንጀለኛ ነገሥታት ነበሩ። አይደለም እንዴ? ዳዊት ላይ የጎላው ኃጢአት እነርሱ ላይ ግን ጨርሶ አልታወቀም። ዳዊት ከልቡ እግዚአብሔርን የሚፈልግ ሰው ነበረ። እግዚአብሔርን እንደሚራብና እንደሚጠማ ደግሞ ደጋግሞ ተናግሮ ነበር። በኋላ ግን ዳዊት ኃጢአትን ዘራ። የዘራውን ዘር ከገዛ ልጆቹ ሕይወት ማጨድ ነበረበት። ገላትያ ምዕራፍ 6 ቁጥር 10 የሚለንን እስቲ እንመልከት። እንግዲያስ ጊዜ ካገኘን ዘንድ ለሰው ሁሉ ይልቁንም ለሃይማኖት ቤተ ሰዎች መልካም እናድርግ ይላል ሐዋርያው። መልካምን ማድረግ ማንኛችንም ብንሆን እናምናለን። አይደለም እንዴ? አዎ፣ መልካምን በማድረግ ማንኛችንም እናምናለን፣ ጥሩ ነው ብለንም እንደግፋለን። መልካም የምናደርገው ግን ከትክክለኛና ቀና ዓላማ ተነስተን መሆን አለበት። ይህም የጸጋው ወንጌልና በእግዚአብሔር መንፈስ የመመላለስ ሕይወት ነው። በመንፈስ ስንመላለስ የመንፈስ ፍሬዎች በሕይወታችን ይታያሉ። ያኔ ለሰዎችና በተለይም ደግሞ ለአማኝ ወገኖቻችን መልካም ነገርን እናደርጋለን። የጳውሎስ እጅ ጽሕፈትን በተመለከተ እስቲ ቁጥር 11ን እንመልከት። እንዴት ባሉ ታላላቆች ፊደላት በእጄ እንደ ጻፍኩላችሁ እዩ ይላል ሐዋርያው። እንደምታውቁት ወገኖቼ ይህ የገላትያ መልእክት የያዘው 6 ምዕራፎችን ብቻ ነው። ስለዚህም ጳውሎስ በዚህ ክፍል የሚናገረው ስለ መልእክቱ ርዝመት ሊሆን አይችልም። የጽሕፈቱ ፊደላት ትልልቅ መሆናቸውን ነው ጳውሎስ መናገር የፈለገው። ከዚህም በመነሳት አንዳንዶች ጳውሎስ የዓይን ሕመም ሳይኖርበት አይቀርም፣ በትልልቅ ፊደሎች የሚጠቀመውም በዚህ ምክንያት ሳይሆን አይቀርም በማለት እንዲያስቡ አድርጓቸዋል። ምናልባትም ከዚህ ቀደም ብሎ ብቻ ልስ ዐይኖቻችሁን አውጥታችሁ በሰጣችሁኝ ብዬ መስክርላችኋለሁ ማለቱን ታስታውሳላችሁ። ገላትያ ምዕራፍ 4 ቁጥር 15 ን ተመልከቱ። በገላትያ ምዕራፍ 4 ቁጥር 15 ሐዋርያው ጳውሎስ ቢቻላችሁስ አይኖቻችሁን አውጥታችሁ በሰጣችሁኝ ብዬ መስክርላችኋለሁ ያለው ታስታውሳላችሁ። የጳውሎስን ግል ምስክርነት በተመለከተ ደግሞ ቁጥር 12 ን እስቲ እናንብብ። በስጋ መልካም ሆነው ሊታዩ የሚወዱ ሁሉ እንድትገረዙ ግድ አሏችሁ፣ ነገር ግን ስለ ክርስቶስ መስቀል እንዳይሰደዱ ብቻ ነው ይላል። አዛብ የግርዛትን ስርዓት እንዲፈጽሙ ተጽዕኖ በማድረግ እነዚያ የአይሁድ እምነት አቀንቃኞች ከአይሁዳውያን ቁጣና ተቃውሞ ለማምለጥ ሞክረዋል። እነዚያ ሰዎች በጣም ወጋክራሪዎች ወይም ደግሞ ወጋጥባቂዎች ነበሩ። አንድ ሰው ያባቶቼ የናቶቼ በማለት በእምነቱ ወጋጥባቂ ከሆነ ደግሞ ምንም ስደት ላይደርስበት ይችላል። ቁጥር 13ን ተመልከቱ። በስጋችሁ እንዲመኩ ልትገረዙ ይወዳሉ እንጂ የተገረዙት ራሳቸው እንኳ ሕግን አይጠብቁም ይላል። ሕግን በመጠበቅ እንኖራለን የሚሉ ሁሉ በሕጉ መሰረት እየኖሩ አይደሉም። ይህንን ደግሞ ከአካባቢያችሁ ልትመለከቱ ትችላላችሁ። በተራራው ስብከት መሰረት እንኖራለን የሚሉም ግብዞች ናቸው። ነገር ግን ይላቸዋል ቁጥር 14 ላይ ሐዋርያው፣ ነገር ግን ዓለም ለኔ የተሰቀለበት እኔም ለዓለም የተሰቀልኩበት ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ ይላል። በጳውሎስና በዓለም መካከል መስቀል ቆሟል አይደለም እንዴ? በእኛና በዓለም መካከልስ መስቀል አልቆመምን? በእያንዳንዱ ክርስቲያን ሕይወትም ይህን መምሰል አለበት። እንደዚህ ከሆነ ትምክህታችን በእኛ ማንነት ሳይሆን በመስቀሉና መስቀሉ ላይ በሞተው ጌታ ላይ ብቻ ይሆናል። እስቲ ቁጥር 15ን እንመልከት። በክርስቶስ ኢየሱስ አዲስ ፍጥረት መሆን ይጠቅማል እንጂ መገረዝ ቢሆን ወይም አለመገረዝ አይጠቅምምና ይላል። ግርዘት አንድ ሰው ከአብርሃም ወገን ለመሆኑ እንደ ምልክት ይቆጠር ነበር። አስተዋላችሁ? ግርዘት አንድ ሰው ከአብርሃም ወገን ለመሆኑ እንደ ምልክት ይቆጠር ነበር። ሰዎች የተለያዩ አርማዎችንና ምልክቶችን እላያቸው ላይ በመለጠፍ እኔ የዚህ ወይም የዚያ ድርጅት አባል ነኝ ለማለት ይጠቀሙበታል። በክርስቶስ ኢየሱስ ግን መገረዝ ወይም አለመገረዝ አይጠቅምምና ይላል ሐዋርያው። ቁጥር 16 እና 17 ነው ደግሞ እንመልከት። በዚህም ሥርዓት በሚመላለሱ ሁሉ ላይ በእግዚአብሔር በእስራኤልም ላይ ሰላምና ምሕረት ይሁን፣ እኔ የኢየሱስን ማኅተም በሥጋዬ ተሸክሜያለሁና ከእንግዲህ ወዲህ አንድስ እንኳ አድክመኝ ይላል። እዚህ ላይ ማኅተም የሚለው ቁስል ወይም ጠባሳ እንደ ማለት ነው። ስለ ኢየሱስ ክርስቶስ ወንጌል ጳውሎስ ብዙ ሥቃይና መከራን ተቀብሏል። በሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 23 እስከ 27 በሁለተኛ ቆሮንቶስ ምዕራፍ 11 ከቁጥር 23 እስከ 27 ባለው ስፍራ ስለ መከራው ስለ ሥቃዩ ብዛትና ብርታት በሰፊው ገልጿል። እኛስ ስለ ክርስቶስ የተቀበልነው ቁስል ወይም ጠባሳ ይኖረን ይሆንን? ወዳጆቼ ስለ እርሱ ብንናቅና ብንጠላ በደስታ ለመቀበል ፈቃደኞች ነንን? እስቲ የዛሬው የመጨረሻ ክፍላችንን የሆነውን ቁጥር 18ን እናንብበው። ወንድሞች ሆይ የጌታችን የኢየሱስ ክርስቶስ ጸጋ ከመንፈሳችሁ ጋር ይሁን ይላል። ጳውሎስ መልእክቱን የደመደመው ወገኖችን ለእግዚአብሔር ጸጋ አሳልፎ በመስጠት ነበር። እግዚአብሔር ስለዚህ ድንቅ ቃሉ ይክበር ይመስገን። ወዳጆቼ በዚህ በገላትያ መልእክት ውስጥ እግዚአብሔር ምን አስተማራችሁ? ምንንስ አተረፋችሁ? አዎ ብዙ ነገርን እግዚአብሔር ሰንቆልናል። አበበ መንፈስ ቅዱስ አስተማሪው ብዙ ነገርን አስተምሮናል እንደምትሉኝ ባለሙሉ ተስፋ ነኝ። በዚህ ሕይወት ታዲያ እንድንኖር ደግሞ እግዚአብሔር እያንዳንዳችንን ይርዳን። እግዚአብሔር ፍቅር ነው፣ እግዚአብሔር ፍቅር ነው፣ እግዚአብሔር ፍቅር ነው። ከእርሱ ሌላ ማን ለእኛ
እናመሰግናለን እንደ ልብ ሆኖ የሚታዘዝ
እንግዲህ በጌታ የተወደዳችሁ አድማጮቻችን የዛሬውን ተቀላይ ትምህርታችንን እዚህ ላይ እናበቃለን። ነገ ደግሞ እግዚአብሔር ወዶና ፈቅዶ ለዚያብያ ደርሰን የመዝሙረ ዳዊትን ትምህርት ይዘንላችሁ እንቀርባለን ማለት ነው። ነገው ምሽት ክፍለ ጊዜያችን እንግዲህ መዝሙረ ዳዊትን አብለን አንድ ላይ እግዚአብሔር ምን እንደሚያስተምረን እንመለከታለን። ደህና ደግ
ሆኖ የሚታዘዝ የሚያስጨንቀን ተመቶ የሚያሰጋን ሁሉ ጠፍቶ በጌታችን ተደግፈን ከሐዘንም ሁሉ አርፈን እስካሁን አለን በእርሱ ከፍ ይበልልን ንጉሱ እስካሁን አለን በእርሱ ከፍ ይበልልን ንጉሱ እግዚአብሔር ፍቅር ነው እግዚአብሔር ፍቅር ነው እግዚአብሔር ፍቅር ነው እግዚአብሔር ፍቅር ነው ከእርሱ ሌላማ ለእኛ ማናለን እንደ ልብ ሆኖ
አድማጮቻችን እስካሁን ስታዳምጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።